እርዳታ በያሱ በዚህ ላይ እንደነሱ መፈልጋቸው ነገሮች ይኖራሉ። ማለትም በኢትዮጵያ ውስጥ ለሚገኙ ወሰሰይ ፖለቲካው ላይ ላይ ፍሎች ድራይ ሞቶችስ ይገኛሉ። ኢህአፓ እንደ መፍትሄ አቅጣጫ ብሎ ያነሳው የሽግግር ሂደት መጀመር አለበት ብሎ ለበርካታ ጊዜያት አስተያየት ሰጥቷል። እና አብይ አህመድ እና እንዲሁም ጠባቦች አሁን እየተካሄደ ያለው የሽግግር ሂደት ነው እና ሽግግር እየተካሄደ ነው ይላል። በአንድ ወቅትም ሹሙ እኔ ራሴን የማሻገራችሁ ማለት ይታወሳል። ሌሎች ደግሞ ሽግግር አያስፈልግም ሲሉ ነበር። ዴሞክራሲም አያስፈልግም፣ በቅድሚያ መሰራት ያለበት በአብይ መሪነት የህግ የበላይነት ማስጠበቅ ነው ይሉናል። የሽግግር ሂደት አያስፈልግም ለሚሉት ኢህአፓ ምን መልስ አለው? ኢህአፓ የሚያቀነቅረው ሽግግርስ በሌሎቹ በተለይ በአብይና በደጋፊዎቹ ከሚገፋው ሽግግር የሚለየው ነገር ምንድን ነው?
አንደኛ ነገር በእነዚህ ሰዎች አሁን በስልጣን ላይ ባሉ ሰዎች የሚካሄድ ሽግግር የለም፣ ምንም ሽግግር የለም። የትግራይ ወያኔ የበላይነት በኦዴፓና ሁዴድ የበላይነት መተካቱ ከሆነ ሽግግር ምንም ሽግግር አይደለም። ያው ሁላቸውም የኢህአዴግ እንትኖች ናቸው፣ ግድግዳ ውንዶች ናቸው፣ ሌላ ነገር የለውም። ችግር ማለት ይሄ አይደለም። ችግር የሚያስፈልገው ደግሞ የአንድ ሰው አገዛዝ ወይም የአንድ ቡድን አገዛዝ ይዞ መፍትሄ ለኢትዮጵያ ችግሮች መስጠት አይቻልም። ሁሉ የተሳተፈበት ውስብስብ ለሆኑ ችግሮቻችን ሁሉም ኃይል የተሳተፈበት የችግር ሂደት መደረጉና በዛ መሰረት ደግሞ የችግር መንግስት ሊቋቋም መቻሉ ለሚደረገው ሂደትና ለውጥ አመቺ ጊዜም ይሰጣል፣ ሁሉንም ያሳትፋል፣ አመቺም ይሆናል በሚል ነው። በደርግ ጊዜ ደርግ አንድ ወታደራዊ ቡድን የበላይነት ይዞ ያብዮቱ ሞግዚት ነኝ ብሎ ስልጣኑን ሊያስቀምጥ ሲል እኛ የተቃወምነው ጊዜ ህዝባዊ መንግስት ይቋቋም፣ ሁሉም ይሳተፍበት ነው ያለው። ሁሉ ወታደሮችና መኮንኖች ጭምር ይሳተፉበት ይደረግና መፍትሄ በጋራ መፍትሄ እንትን እንበል እንጂ ይሄ አካሄድ አንድ ግለሰብ አምባገነን የሚሆንበት አካሄድ ነው ብለን ነው የተቃወምነው። እንደተባለውም እነሱ ያን ጊዜ የተደራጀ ታጠቀ ምናምን የሚል ትግል ምናምን ውስብስብ ያለ ምንም እርባና ቢስ የሆነ መፈክር ከመይሶን ጋር ሆኖ አቀረቡ። ዋናው እኛ ጊዜ ወታደራዊ መንግስት እንቀጥልበት ነው፣ አርፋችሁ ተቀመጡ ነው። ያው እንግዲህ በደም እነሱ መንግስት ነን ብለው ሊሰየሙ ቻሉ እና ሄዱ። መለስ ዜናዊ ያደረገው ሽግግር የራሱን እሱና ሻቢያ በቁጥጥር ስር ኦነግ ያው በፈረንጆቹና በሱዳን ግፊት ዝም ብሎ ተለጣፊ ሆኖ ገባ። ከዛ የብሔር ድርጅቶች የብሔረሰብ ድርጅቶች ፈለፈሉ እና ሽግግር ተደረገ ብሎ ይህንን የግንጠላ ህገ መንግስቱን ብጥብጥ ህገ መንግስቱን አሰፈረ። እጃቸውን አወጥተው ሁሉም የተቀበሉበት ነው። የአንድ ድርጅት ሰራዊት የሽግግር መንግስት የተባለው ሰራዊት እንዲሆን ሲባል እጃቸውን አውጥተው የደገፉና ሌንጮ ላጣ ናቸው በዚሁ ሰራዊት ሊባረሩ በኋላ። እና ይሄ አይደለም መንገዱ፣ ይሄ አምባገነንነት መንገድ ነው፣ ጸረ ዲሞክራሲ መንገድ ነው ስል አስረድተናል። አሁንም እንደዚሁ ነው ያለው። እሱ ሊያሻግረን አይችል። ማን ነው እሱ? እሱ እኮ የመጥፎው ስርዓት የታገነው ስርዓት አካል ነው ኮሎኔሉ። የእሱ ቡድን ደግሞ የዛ ስርዓት የወያኔው ስርዓት የኢህአዴግ አካል ነው። በጥያቄ የገባው ራሱ አካሉ እሱ አሸጋጋሪ ሊሆን አይችልም። ከዛ ደግሞ አንድ ግለሰብ ደግሞ የጠቅላላ ህዝብ ተሰብስቦ የህዝብ ወኪሎች ተሰብስበው የሚያመጡት መፍትሄ ይሻላል ወይስ አንዴ ያሻግራቸዋለሁ እናቴ ትነግሳለህ ብላኛለች የሚል ሰው መፍትሄ ነው የሚሻለው? እና መፍትሄ እንደማይሰጡ ወደ ቀውስ እንደሚከቱን ከመጀመሪያው ግልጽ ነው የነበረው። እና ይህን የሽግግር ብለን ያለው መፍትሄ በእርግጥ አልገባቸውም ብዙዎቹ። እነሱ አውቀው ነው ግማሾቹ፣ ምክንያቱም ያ እውነት የህዝባዊ ሂደት ከመጣ ለነሱ የሚታዘዝ ለነሱ ጥቅም የሚጻረር ባህዳኖቹ በደንብ ቡችላ የሆነ መንግስት ሊያገኙ አይችሉም። ኢትዮጵያ የሆነ መንግስት ይመጣል ማለት ነው፣ የህዝብ መንግስት ይመጣል ማለት ነው። እነዚህ ጥቅም ፈላጊዎቹ ደግሞ ሹመች እዛ የሚሻሻማትን ፍርፋር የሚለቅሙበትን ሁናቴ ይቆማል። ምንም ችሎታ የሌላቸው ሰዎች በስልጣን እየተሾሙ አሁን እንደሚቀልዱባት ኢትዮጵያን ያ ሁናቴ አይኖርም። እንኳን ለሹመት ለቀበሌ እንኳን ትንሽ ጭቃ ሹምነት የማይመቹ ሰዎች ናቸው ሚኒስቴር ኃላፊ የአዲስ አበባ የምን እየተባሉ እየተሾሙ ያሉት በዘር እና በሃይማኖት ብቻ። እና የሽግግር መንግስት ሂደት የሽግግር ሂደት በጣም አስፈላጊ ነው። ይሄ ነገር እንግዲህ ብዙዎቹ አልገባቸው ጓድሳ ስቃ ተንጨብርና አስረዳጅ ላይ
መጀመሪያ ነገር ሽግግር ሂደት ማለት ምን ማለት ነው የሚለውን በደንብ መረዳት ያስፈልጋል። የሽግግር ሂደት ማለት ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት መሸጋገር ማለት ነው። ይሄ ደግሞ የራሱ ሂደት አለ። ብዙ ነገሮችን የሚመለከት ነገር የሽግግር ሂደት ሊመጣ የሚችለው በልመና አይደለም። በልመና አይመጣም፣ በትግል ነው የሚመጣው። የሽግግር ሂደት እንዲኖር ስልጣን ላይ ያሉ ገዢ መደቦች የሚፈቅዱት በህዝባዊ ትግል ሲቆስሉ ብቻ፣ በህዝባዊ ትግል ሲታፈኑ ብቻ፣ በህዝባዊ ትግል ሲመቱ ብቻ። ሌላ መንገድ የለም። ይሄ ነው። ይሄ የታወቀ ባለፈው ቀደም እንዳልኩት አንዳንዶቻችን እንደተከሰነው የተወሰነ በ27 አመት ሙሉ የተደረገ ህዝባዊ ትግል እየተጠናከረ መጥቶ አገዛዙ የወያኔው አገዛዝ መርበትበት በጀመረበት ጊዜ ነው ያንን ለውጥ ያመጣው። ትንሽ ሊገፋ ኖሮ እየቀጠለ ይሄድ ኖሮ የበለጠ ደግሞ መሰረታዊ ለሆነ የሽግግር ሂደት በር ይከፈት ነበር የሚል እምነት ነበረን በእኛ በኩል። ግን ያ አልሆነም። ተጠልፎ ሄደ። ተጠልፎ በሌላ ጥገናዊ ለውጥ ተተካ ማለት ነው። እና አሁንም ይህን የሽግግር ሂደት ለማምጣት ትግል ይጠይቃል። ገዢው መደብ እንደፈለገው የማይገዛበት አይነት ሁኔታ መፈጠር ይኖርበታል ማለት ነው። ስለዚህ ነው አሁንም ትግሉ መቀጠል አለበት የምንለው። የሽግግር ሂደት ውስብስብ ነው። በእርግጥ ብዙ ነገሮችን የሚመለከት ነው። ብዙ ኃይሎችን የሚያሳትፍ ነው። ብዙ ፍላጎታችን የተለያዩ ተቃራኒ የሆኑ ፍላጎቶችን ሊያሟላ የሚችል ነው። እነዚህን ሁሉ ነገሮች ማድረግ ከባድ ነው። ግን ሂደቱ መቀጠል አለበት። ሌላ አማራጭ ስለሌለ ቅድም ያለውን ቅድም አንድ ሰው ተናግሮታል። ለሽግግር ሁኔታ አሁን አመቺ አይደለም እንዲህ ነገሮች አሉ የሚለውን ወደ ኋላ አመጣበታለሁ። ግን መጀመሪያ ራሱ ሽግግሩ ለምን ያስፈልጋል የሚለውን ካለው ተጨባጭ ሁኔታ አንጻር መረዳት ያስፈልጋል። አሁን ሀገራችን ያለችበት በጣም ውስብስብ ሁኔታ ነው ያለው። በዚህ በዘርና በጎሳ 27 አመት ሙሉ ሲቀነቀን የነበረው ክፍፍል አሁን በጣም እየተስፋፋ ሄደበት እና በቋንቋ በዘር እና በጎሳ አይነት መንገድ ህዝቡ የተከፋፈለበት ለመከፋፈል ተጽዕኖ እየተደረገበት ያለበት ሁኔታ ነው ያለ። አንድ ይሄ አንድ ችግር አለ። ሁለተኛ ይሄንን ችግር ደግሞ ያመጣው ህገ መንግስት የሚባለው ነገር አለ። ህገ መንግስቱ ራሱ ህዝቡ አብዛኛው ህዝቡ የሚስማማበት ነው ወይ? ግማሹ የሚስማማበት ይላል፣ በተለይ ጠባብ ክፍሎች የኛ ነው ይላሉ። ሌላው ደግሞ የለም አይመለከተንም፣ እኛም አልተሳተፍንበትም የሚል ይባላል። ይሄ በህብረተሰቡ የአመለካከት የእምነት ክፍፍሎች አሉና እነዚህን ወደ አንድ ለማድረግ የሽግግር ሂደት ያስፈልጋል። የሽግግር ሂደት መሰረታዊ ነገሮችን አንድ ሶስት ነገሮችን ላንሳና በዛው ልቋጭ። አንደኛ አሁን የጀመርኩት ልጀምርና በህብረተሰቡ የተለያዩ እምነቶች ልዩነቶች አሉ። እነዚህን ወደ አንድ ማምጣት ያስፈልጋል። እነዚህን ለማምጣት በህብረተሰብ ውስጥ ውይይት እንዲካሄድ ረጋ ባለ ሁኔታ ፍላጎቶች፣ የተለያዩ ክፍሎች ፍላጎቶች ወደ እውን ሊመጡ የሚችሉት በውይይትና በድርድር ነው። ድርድርና ውይይት ካልተካሄደ አንድ አይነት የጋራ ስምምነት ሊኖር አይችልም። ስለዚህ የጋራ መግባባት ለማድረግ ብሔራዊ መግባባት እያሉ አንዳንዶች የሚጠቅሱት ማለት ነው። የጋራ መግባባት ለማድረግ የግድ የሽግግር ሂደት ያስፈልጋል። በህዝቡ ዘንድ በልሂቃን ብቻም አይደለም ማለትም በፖለቲካ ድርጅቶች መሪዎች ብቻም አይደለም ወይም ደግሞ ምሁራንን በሚሉት ብቻም አይደለም፣ ግን በህዝቡ ዘንድ ሰፋ ያለ ውይይት ሊካሄድ የሚችልበት ሂደት መፈጠር ያስፈልጋል ነው። ይሄ እንግዲህ ህገ መንግስቱንም ይመለከታል። ህገ መንግስቱ አሁን ያለው ህገ መንግስት እንቀበለዋለን አንቀበለውም፣ የትኛው ላይ መስተካከል አለበት የለበትም የሚሉት ነገሮች ሁሉ መንቀሳቀስ ይችላል። አገራችን እንደ ሀገር እንድትቀጥል ካስፈለገ ሁሉም ህብረተሰብ ሁሉም የህብረተሰብ ክፍል ማለት ነው ብሔር ብሔረሰብ የሚባሉትን ሁሉ ጠቅልሎ በእኩልነት አንድ ላይ ተስማምተው ሊኖሩ የሚችሉበት ሁኔታ መፍጠር መቻል አለበት። ይሄ አንድ ነው። ለሽግግር ሂደት መሰረታዊ። ስለዚህ ከህገ መንግስቱ ጀምሮ ህዝቡን ሊያቀራርብ የሚችል ማለትም በተለያዩ ህጎች ላይ በተለያዩ መዋቅሮች ላይ በተለያዩ የመንግስት አወቃቀሮች ላይ አስተዳደሮች ላይ ስምምነት እንዲኖር የሚያስችል የውይይት ሂደት መፈጠር መቻል አለበት። አንድ ይሄ። ሁለተኛ ለዲሞክራሲያዊ ዘላቂ ለሆነ የዲሞክራሲያዊ ስርዓት መሰረት የሚሆኑ ተቋሞች ዲሞክራሲ ሊጠብቁ ሊንከባከቡ እና ሊያሰሩ የሚችሉ ተቋሞችና መዋቅሮች ነፃና ገለልተኛ በሆነ መንገድ የሚዋቀሩበት መንገድ መፈጠር አለበት። ይሄም በህዝብ ተሳትፎ በህዝብ ውይይት በህዝብ ስምምነት ነው የሚሆነው። ሶስተኛ ደግሞ ወደፊት ሀገሪቷ ልትባል የምትችልበት ለምሳሌ የምርጫ ህግ የምርጫ ደንብ እንደመሳሰሉ ነገሮች ደግሞ በህዝብ ስምምነት አሁንም ሊፈጠር የሚችልበት ሁኔታ መኖር መቻል አለበት። ይሄ ሂደት ነው። የሽግግር መንግስትንና የሽግግር ሂደትን የሚያምታቱ ግለሰቦች አሉ። እኛ የሽግግር መንግስቱ ምንም የሚያጣላ ነገር አይደለም። ሀገሪቷ በዚህ በሽግግር ሂደት ወቅት ምናልባትም 3 አመት 2 አመት 3 አመት 4 አመት ሊሆን ይችላል አንዳንዶቹ እንትን እንደሚሉት። ዋናው ነገር የቅርቡ ሳይሆን የሩቁ ነው መታየት ያለበት። በቅርብ ለዘለቄታዊ መፍትሄ ሊሰጥ የሚችልበት ሁኔታ መፍጠር እስከተቻለ ድረስ ያንን ጊዜ የፈለገውን ጊዜ ወስዶ መደረግ መቻል አለበት የሚል እምነት አለ። መሆንም ያለበት ይሄ ነው እና የጊዜው ጉዳይ ብዙም የሚያከራክር አይደለም ለማለት ነው። ግን በእነዚህ በሽግግር ሂደት ወቅት ሁለት ነገሮች አሉ። አንደኛ የሽግግር መንግስት እንግዲህ ብዙዎቹ አሁን ሽግግር መንግስት ምናምን ሲል የሽግግር መንግስቱን ብቻ ይመስላቸዋል። የሽግግር መንግስት የሚባለው የአስተዳደሩን አካል የሚወስደው ነው። አገሪቷ በዚህ በሽግግር ወቅት እንደ ሀገር መቀጠል አለባት። አስተዳደር ያስፈልጋታል ማለት ነው። የተለያዩ እንቅስቃሴዎች ለማድረግ የግድ አስተዳደር ያስፈልጋል። ያንን በስምምነት ማምጣት ይቻላል። ምንም ችግር የለም። ማንም ሆነ ማንም ምንም የሚያጣላ ነገር የለም። ጊዜያዊ ነው። የተወሰነ አመት 2 አመት 3 አመት የሚቆይ ነው። እሱ ችግር የለው። ዋናው የሽግግር ሂደቱ ነው። የሽግግር ምክር ቤት የሚባለው ነው። የሽግግር ሂደት የሚያካሂድ ነው። የዚህ የሽግግር ምክር ቤት ውስጥ ግን ሁሉም ቅድም እያሱ እንዳለው ሁሉም የሚሳተፍበት እንደውም ከተደራጁ ኃይሎች በተጨማሪ በምርጫ ህዝቡ ወኪሎችን ሊወክል የሚችልበት ሁኔታ መፈጠር መቻል አለበት። እዛ ላይ ነው ውይይት የሚኖረው። እዛ ላይ ነው ድርድር የሚኖረው። ሁሉም ረጋ ብሎ የሚያስብበት ነው። ይሄ አንዳንድ ኃይሎች ጠባብ ኃይሎች የራሳቸውን አጀንዳ ለማራመድ ህዝቡን ለመከፋፈል የሚያደርጉት እንቅስቃሴ አለ። አሁን እሱ ያብይ አገዛዝ ምቹ ሁኔታ ፈጥሮላቸዋል። ግን ለህዝቡ ሙሉ በሙሉ ዲሞክራሲ ከተሰጠ ውይይት ከተካሄደ እነዚህ ጠባብ ኃይሎች ምንም አይነት ህዝባዊ መሰረት ላይኖራቸው ይችላል። ፕሮባብሊ የተወሰነ ብቻ ሊሆን ይችላል። ይሄ ነው። ከዛ አሁን በህገ መንግስቱ ዘንድ የክልል የሚባል ነገር አለ። በቋንቋ የተካለለ ነገር አለ። እሱም ውይይት ይካሄድበታል። ህዝብ የፈለገውን ይመርጣል ማለት ነው። ህዝብ የፈለገውን ማድረግ መቻል አለበት። አንደኛው ህዝብ ደግሞ የፈለገው ሲፈልግ የሌላውንም ወገን ደግሞ ጥቅምና ፍላጎት መረዳት አለበት። አብሮ ለመኖር እንዲቻል ከሆነ የዛን ፍላጎት ማካተት መቻል አለበት። እና ሁሉም የየራሱ ፍላጎት አለ። ግን at the same time ደግሞ ማለትም አብሮ ማስኬድ የሚያስፈልገው ደግሞ የሌላውም ብሔር ብሔረሰብ ወይም ማንኛቸውም ወገን ፍላጎት ተሟልቶ አብሮ ሊሄድ የሚችልበትን ሁኔታ የመፍጠር ነው። ይሄ ሽግግር ሂደት የሚያስፈልግ ሌላ ሶስተኛው እና ዋናው ነጥብ ምንድነው? የሽግግር ሂደት እስካሁን ድረስ የተፈጠረውን በህዝብ ላይ የደረሰውን በደል የመጨረሻ ማህሪያ በጅነት ወንጀለኞች ወደ ህግ ይመጡ ወደ ፍርድ ይመጡ ህዝቡ ያየ ወንጀለኞች መቀጣታቸው ከጥፋታቸው የተጸጸቱት ደግሞ ወደ ሶሳይቲ የሚያመጣበት አይነት ሂደትም አለ የርቅ ሂደት ማለት የርቅና የሰላም ሂደት የሚሄድበት መንገድ ሁሉ ይፈጠራል እነዚህ ሁሉ ከተካሄዱ በኋላ ነው ምርጫ የሚመጣው ምርጫ ሊመጣ የሚችለው እነዚህ ሁሉ ህዝቡ ባንድ አይነት መግባባት የጋራ ሰነድ እንግዲህ ህገ መንግስት ማለት ህዝቡ የሚስማማበት የጋራ አብሮ ሊቆይ የሚችልበት የጋራ የመተማመኛ ሰነድ ነው እሱን አርቅቆ አስድቆ ተግባራዊ ካደረገ በኋላ ምርጫ ሊመጣ ይችላል ከዛ በፊት የሚመጣ ምርጫ ለራስ የስልጣን እንትሽ የሚሆን ነገር ነው አሁን እንደሚደረገው ማለት ነው አሁን በአሁኑ ሁኔታ አገር ቤት የገቡት ድርጅቶች ወይም ደግሞ አገር የሚንቀሳቀሱ ተቃዋሚ የሚባሉ ድርጅቶች በሙሉ የሚያዩት የነሱን ስልጣን ማያዝ ነው ለስልጣን ነው የሚኖሩት ለሀገራቸው ግን ዘላቂ የሆነ መፍትሄ ለማምጣት መስዋዕት መሆን አለባቸው የራሳቸውን ፍላጎት መተው አለባቸው ይሄ ነው የሚያስፈልገው የሚቀጥለው ለሽግግር ሂደት ሁሉም ቢረባረብ ሁሉም ኃይል ቢረባረብ ረጋ ብሎ ቢያስብ በህዝብ ፍላጎትና በህዝብ እምነት በህዝብ ውሳኔ ለመገዛት ዝግጁ ቢሆን ሀገራችን የበለጠ አንድነቷ ተጠብቆ ጠንካራ ሆና የምትሄድበት ሁኔታ ይፈጠራል ለሽግግር ሂደት ሊሆን አይችልም እንግዲህ እዚህ ላይ የሚመጣው አሁን ያለው መዋቅር ወያኔ መዋቅር በሆነበት ሁኔታ እና አገዛዙም ወያኔ በያዘበት ሁኔታ እንዴት ሽግግር ይካሄዳል ነው እኛ እኮ እሱን አይደለም እሱማ መፍረስ አለበት ማለትም መገዛት መቻል አለበት አሁን ዋናው ሰራዊቱ ሙሉ በሙሉ ይበተን የሚል ነገር ሊኖር አይችልም ለምንም አይነት መንገድ ማን ነው የሚተካውን ስላታዘጋጅ ሊሆን አይችልም ግን በሰራዊት ደረጃ ደግሞ ለህዝብ ተገዢ ሊሆን የሚችልበት ሁኔታ መፈጠር መቻል አለበት ወይም ለህዝብ ኃይል ለህዝብ እንቅስቃሴ ተገዢ የሚሆን ደግሞ የሚፈጠራል የማይፈጠርበት ምክንያት የለም አሁን ሱዳንን ብንመለከት በጎረቤታችን የሆነው ነገር ይሄ ነው ለ30 አመት የሚቆጠር ጊዜ በሽር የሚባለው ያው ተጣቀው ነው እሱ እዛ ሀገር ላይ ፕሬዚዳንት ሆኖ ወታደሩ ነበር የበላይ የነበረው እሱ በህዝብ ግፊት እሱ ወረደ ወታደሩ መጣ ወታደሩን ያሸጋግራቸዋል ሲል ህዝብ እምቢ አለ እና በድርድር አሁን አትሊስት የተቃዋሚው ክፍል የህዝቡ ክፍል ሰፋ ያለ ድርሻ ሊኖርበት የሚችል የሽግግር ሂደት ተፈጥሯል ተጀምሯል እንግዲህ ገና አላለቀም እሱም ቢሆን ይህን ያመጣሁት ለምንድን ነው ህዝብ ከተደራጀ ከተንቀሳቀሰ ኃይሉን ካሳየ ምንም አይነት የተደራጀ ወታደር ሆነ የጸጥታ ሆነ ምን ሆነ ምንም አይነት የበላይነት ሊኖረው አይችልም ኃይል ሊኖረው አይችልም ለህዝብ ነው ተገዥ የሚለው ያንን ሁኔታ መፍጠር ነው የሚያስፈልገው ያንን ሁኔታ ለመፍጠር ግን አሁንም የግድ ይህንን የሽግግር ሂደት አስፈላጊ መሆኑን ግንዛቤ ወስዶ መንቀሳቀስ መቻል አለበት የኢትዮጵያ የሚለው ኃይል ነው
እዚህ ላይ ትንሽ ለመጨመር እኛ ሽግግር ሂደት ስንል እና ወደ ሽግግር መንግስትም የሚለው አስተሳሰብ ሲመጣ ሰላም በአገራችን በውይይትና ዲሞክራሲያዊ ውይይትና በጋራ ጥረት በሰላም ሊመጣ የሚችል ለውጥ በሚል ነው ሌላው አማራጭ ምንድነው የሚወርዱትን በኃይል ማውረድ ታጥቆ ሰራዊት መስርቶ ድምጥማታቸውን አጥፍቶ ከዛ በኋላ ዴሞክራሲያዊ መንግስት ሊመሰርት ያሰበ ከሆነ ይሄ ኃይል ማለት ነው ሽግግር መንግስት ሽግግር ሂደት ብሎ ሊጠራ ይችላል አንድ ይሄ ነው ሁለተኛ ግን ይሄ እንዳይሆን እልቂት እንዳይመጣ ልዩነት ደግሞ ስላለ ልዩነት መጋጨት እድሜ ለወያኔ 27 ዓመት ልዩነት ፈጥሯል ስለዚህ ሁሉም ያገባኛል ድርሻለኝ በዚች ሀገር እጣ ብሎ ተወያይቶ የሚሄድበትን እንት ስለምናምን የተሻለ ነው ለን ስለምናምን ነው ከዛ ቀጥሎ ምንድነው በእኛ እምነት አሁን ስርዓት አልበኝነት ምናምን ያሳፈረው ስርዓቱ ነው ኮሎኔሉና ጓደኞቹ ናቸው ስራት አልበኝነትን ከዱርዬና ወረበላ ከሆኑ ኃይሎች ጋር ጽንፈኛ ከሆኑ ኃይሎች ጋር ሆኖ እንደ በተራራ ፀሐይ ባንክ እያዘረፉ ሰው እያስገደሉ የሚያስገድሉት ራሱ ስርዓቱ አገዛዙ። ይሄ ደግሞ ያመቻቸዋል። ምክንያቱም ህዝቡን ከከፋፈሉ ህዝቡ ተባብሮ ሊቋቋማቸው አይችልም። እኛ ግን የዴሞክራሲያዊ ሁናቴ የውይይት ሁናቴ የሽግግር ሂደት ቢመጣ አብዛኛው ህዝብ አብዛኛው የትግራይ ህዝብ አብዛኛው የኦሮሞ ህዝብ አብዛኛው የአማራ ህዝብ ሆነ ሌላው ሁሉ የኢትዮጵያን አንድነት የሚመኝ ከሌላው ጋር ከሁሉም እርስ በርሱ አብሮ ለመኖር መብቱ ተከብሮለት መኖር የሚፈልግ ህዝብ እንጂ ልገንጠል ሌላ ሀገር ላቋቁም ይሁን ሌላ ጎረቤት ያለውን ሰው ደግሞ ልጨርስ የሚል አይመስለንም። ስለዚህ ደንበኛ የሆነ ዲሞክራሲያዊ ውይይትና ሂደት ቢኖር እነዚህን ጽንፈኞች እናሸንፋቸዋለን። ስርዓት ደግሞ ማስከበር ይኖራል። ያኔ ስርዓት ያስከብራል። ይሄ አሁን ያለው ቡድን እኮ ስርዓት የሚያስከብር ሳይሆን ከወያኔ በዋሳ ስርዓትን የሚያፈርስ ነው። ምክንያቱም ህልውናው በስርዓቱ ስነ ስርዓትና ህግ መሻሩ፣ ብጥብጥ መምጣቱ፣ የእሱ የራሱ የበላይነት መስፈኑ፣ ይሄ ነው ህልውናው። እና እኛ ከዚህ የተለየ ሂደት ነው ቀርቦ አገራችን የብጥብጥና ሁል ጊዜ የአምባገነኖች ደግሞ መጫወቻ ከምትሆን የሽግግር ሂደት አድርገን ህዝብን የሚያሳትፍ የሽግግር ሂደት ሁሉን ኃይል የሚያሳትፍ ችግር ሂደት ቢኖር ምናልባትም ጥሩ መፍትሄ ይሆናል በሚል ይህን እንግዲህ ስናቀርብ የቆየ ነው። ለእሱ አማራጭ ማንም ያመጣ አማራጭ አመጣለሁ። የሚያመጡት አማራጭ አምባገነንነትን እንቀጥል ነው። በደርግ ጊዜም ይሄ ነው አማራጭ። ወታደራዊ መንግስት ቀጠለ። በመለስም ጊዜ የወያኔ የበላይነት ነው እንዲቀጥል የተደረገው። ምን ዴሞክራሲ ይባል ነገር አልመጣም። አሁንም ይህንን የእነሱን አቋም ደግፈው ችግር አያስፈልግም፣ ችግር በጣብጠና ችግር እንዲህ ነው እያሉ የሚሉት ምንድነው? ድጋፋቸው ለአምባገነንነት መቀጠል፣ ለዘረኝነት መቀጠል ነው። ሌላ ምንም አማራጭ የለም። ከዛ አማራጭ ውጪ ብጥብጥና ዘረኝነትና አገራችንን ህልውና አደጋ የሚጥል ሁናቴ ነው የሚቀጥለው እንጂ መፍትሄ አይገኝም።
ተከታዩን በረቡዕ ምሽት ዝግጅታችን እናሰማለን።
ይልቅ በአመት ክረር የነበንም መርገም ምንጩ ያልታወቀ አንዳች ብርቱ ቁጣ ግብሩ ያልተከፈለ ያድባር ያውጋር ጣጣ በዘመን መባቻ ባባቶች ምርቃት ደግኛው ሳይገባ ግምኛው ሳይወጣ ግና ለምንድነው ጎጃቷ ተልስ በክፉ ቀነጣ ትውልድ በትውልድ ራስ አቀርቀሮ ምጫን ባርምሞ ጭጭታ ካንገቱ ዛዝላ የሚያናጥር ቋጥኝ አለት ከትከሻው ሲወራው ጨፍበት በጨካኞች ትንዝር አቆርባጅ ከጀርባው እህል ውሃ ውሬት ድፍድፍ የእንቆቆ ሁሌ ክንብንቡ የአፍረቱ ከፋኝ የውርደት ጥብቆ ይኸው በቀናት መጅ እድሜ በቁም ሲዳስ በጊዜ ልም ወፍጮ ግማሽ መተ ዓመቱ መሰንበት ሲረገም በጊዜ ቁርንጮ በኢትዮጵያ ምድር ዘመን ከዘመነ ትውልድ ከመከነ ካንዱ ቅሸት ሲያመልጥ በሌላ ቅብዥርዥር ማልዶ እየባነነ ታሪክ ስትኮሰምን እውነት ሲሸናባት ሕግን ሲገሉባት ፍትህን ሲተኩባት በአደባባይ ዘራፍ ጸያፉን ተዳፍረው ከቶ እየፎከሩ ሞትን በሚያስመርጥ የምድር ሲኦል ፍዳ ገላ እየቀቀሉ ቄራ መስርተዋል ሰዎች የሚያርዱበት በንጹሐን እንባ በደም ይራጩበት በጥቤት ተፈጥቀው ግብረ ገብነህን ርህራሄን አርደው ምን ይሉኝን ቀብረው ከታሪክ አላቀው በወግ ማረግ ርቃን ዝቅዝቅ ከሰቀሉት ካንዲት ጠጋ ቁመው መለመላ ግንዱን ክብሩን ከደፈሩት የሰው ልጅ የዚያኔ ፍጹም ምንም ነው ከቶ ምንም ምንም ከበድን አይሻል እንኳንስ የሩቁን ነገን የማያልም እናም ተፈራርቀው በእውቀት አረደበው በእምነት አደንክየው ደርግና ወያኔ የዘመን ፍልፈሎች በእርዳ ተራዳ ትልቅ ዝሆን ጣሉ ወርቅ አልማዟን ገፈው ዜጎቿን ረፍርፈው ኢትዮጵያን ገደሉ የፊተኛው ወርቆ በውርቀቱ የተሉት ጫያየም ጭራቆች የዋለኞቹ አሉ ካልጠፍፈው ቁስል ቅርፊቱን ገሽልጠው እጅ መግሉን የሚልሱ ደሙን የሚጠቡ የስቃይ ጠቢባን በሕይወት ማገዶ ፍጅት የሚያሰሙ ሞት የሚያደልቡ እብሪትና ብረት ጥበትና ክረት ሕግ ሆነው በይፋ ግፍ በደል ተጭኖት በምሬት ንብርብር ሰው አንገት ሲደፋ ጀግና ወጥቶ ሲቀር በደሙ ረስርሶ አደናቅፎ ጥፈፋ ሰላሁ ነቃሁ ባዩ እግር ስር ሲደፋ እንጀራውን ብሎ አእምሮ ፊት መሪ ጥረፍ ሲያጠራምስ ኬንዳል ቀል የሚል ወጣት አስከትሎ አገር አገር ነቅሎ ሃይባይ ሲያጣቀየው ተስፋ ቆርጦ ተስፋ ምን ነው ሳት አያዘንብ የኢትዮጵያ ሰማይ ቀላጭ ድኝ አይጠፋ ምን ነው አይቆጣ ተበዳ ሲካስ ግፍን በአመፅ ሽሮ እያስገመገመ በታመቀ ትንፋሽ አደባባይ ውሎ በቃኝ ታከተኝ ሲል በምሬት አንክሮ ቃል እያወረደ ከርቀት የሚፋጅ ነዲድ ቡላድ ጭሮ ችቦ አርጎ ያነደው የምድር ኩነኔውን ስርዓት አንበልብሎ ምን ተርፎታል ለህዝብ ኢትዮጵያን እንደ ኃይል ያንን ዘርፈውታል በዞር ጎሳ ሽንሽን በቋንቋ ለይተው አጠው በጎጥ ክልል ወርቅ አልማዟን ገፈው በቁም ግጠውታል በእኩልነት ሽፋን ጥቂቶች አጥተዋል ኑሮ እንዳጓጓው ጎጆ ምናቀርቷል ከቤቱ ገመና ሲሳይ ማድርቋል ጥቂቶች ሰብተዋል በብዙሃን ቁስል እጦት ድህነትን እጆን ጠቅጥቀዋል ወግ ባህል ታሪኩ ስንቱ ረመጥ ጎመዝ ወጥቶ ያደረለት እንዲያ የጀገነለት በአድዋ በማይጨው በስንቱ ጦር ጎራ ፍጥረት ትንስ ኪለው ጀብድ ያስቆጠረበት በጠራራ ፀሐይ ልጆቹን ገብሮ መራ የቀረበት የምኩራቡን ኮከብ ነፃነት ጸዳሉን ወግ ማረግ ተነጥቆ ህላዩ ስር አጥቶ አግጥቶ ይታያል መሰረቱ ለቆ የህልውናው ስር ባላገርነቱ ካቡ ተሰንጥቆ በቀያት ድር መሃል ዘንቦሮ ሲወድቅ በቅጥበት እየነቃ ሐቁን የተበላ ሳይቆምር በይፋ ባላገር በሲቃ ራገር ተናደች ኢትዮጵያና ዓለም ባይናችን ብለን ጫፍ አየናት ስትዘም ብሎ ፍጥራራ ለናድናት በደም በአንድነት እናድም የጭንቋ ዋላጆች ከዘመን ዘመን ሰልጠው ይረቀቁ በእናት ሀገር ዜማ ሀገር በማስተኛት ስልት የተራቀቁ ፍትህ ነጻነትን በእኩልነት ሚዛን ዲሞክራሲያ መብትን ስልጣንን ለሀገሬው በሚያደርግ ሁኔታ መሰረቱን በአዲስ እንደመውቀር ፈንታ ቀለም ቀድ ይዘዋል በቀን በሌሊቱ በፍቅር አምላክ ስም ጅል ያስገዘቱ ወንጀለኛን አቅፈው ገንጣዎችን አዝለው ከካዲዎች ጋር ውለው ያነጋሉ ባንድ እየሮለቱ ነባሩን ሊያዘልቁ መጪውን ሊያግቱ ምንድነው ጥገና መስመር ባለየበት ያውም በጉንጭ አልፋ በአፍ ዳማከሴ ጉንፋንን አባብሎ ለቅርሳን ማስተኛ ኢትዮጵያ ተንጋዳ ከታሪክ ገደል ላይ የሞቱላ ቀርተው በማር ምላስ ሽቃይ ገዳዮቿ በሰልፍ የሚራቆቱበት አስፈጥረው ግዳይ ገንጣይ አጋፋሪ አፍገንጣይ ሰርገኛ ግራፊው ጠበቃ ገዳይ መሃል ዳኛ ተንታኙም ማዝማሪ ሌባው ጋዜጠኛ ሰማያዊ ልብሱ የኢሰፓ ሎሌ የበታኞቹ ሊቅ ከተበታኝ አንጃ የማሌሊት ካድሬ ይሉናል ባንክሮ ባንድያ ጋፍሩ ምእመናን ሁሉ ትላንትን በመርሳት ጠቅታችሁ ጸልዩ እስኪሟላ ድረስ በወያኔ ድሳት የሚያሻችሁ ሁሉ አመፅን ጥላችሁ በህጋችን ጠገግ በሰላም ታገሉ ሰኒ ጆሮ ሲያገኝ የሞኝ ባገኝ ስብከት ቀላባ ያነክሳል የተረጋጭ ቡዱ ዝናት ተቆንጥቶ ደጅ ሞት ያዘንባል መብት እስከሚከበር እንዳሻኝ ባይነት ደጁን እስኪሞላ ባላገር ምኑ ነው መፈታት መረሳት ደም ከሚያስቀርለት ከአመፁ ሌላ ወገን የኢትዮጵያ ልጅ እንዲበል ባላገር ምረር ባመፅ ክረር ከቶምን ብታለም ከቶምን ብትሻ ወያኔ ከሚሉት አገር ከገደለ በዘር ቋንቋ ልምሻ 28 ዓመት ካታከተህ መካን ያገዛዝ በቅሎ ተወልዶ አታየውም ዲሞክራሲን ቡጣው ሰላም አጎንቁሎ ቋንቋ ሳትል ወይዘር አንድ ዓላማ ቋጥሮ አንድ ህዝብ በአንድ አገር ይልቅ በትግል ምረር ምረር ባመፅ ክረር ምታዝ ምዳኝበት ስርዓት ሲፈጠር በአይን እስከሚጠልቅ የአዲስ ንጋት ጨረር ጠንክር ደርግ በርታ ይልቅ በትግል ምረር ምረር ባመፅ ክረር ምረር ባመፅ ክረር
ነፍ ቢመክሩት ውሃ ቢወቅጡት ከመባል ያድነን። በሃማ ቱማ ያገርና የወገንን ዋና ዋና ጥቅሞች ለማስከበር ህይወታቸውን የሰጡ ጀግና ሰማዕት አራያነት ተረስቶ ዛሬ ፖለቲካው ለራሱ አያውቅ ጠንቋይ ሊባሉ በሚገባቸው ተጨናንቆ የሀገርና የህዝብ መከራና ተቆቃ ተባብሶ ይገኛል። የሀገራችንን የወደፊት ዕጣ ለባዕድ መስጠቱ ጅልነት ነው በሚልና የአሜሪካ አዲስ ፕሬዝዳንት ለሀገሩ ጥቅም የቆመ እንጂ የኢትዮጵያ ቤዛ አይደለም ብዬ ትችት በማቅረቤ ማንነታቸው ግልጽ ያልሆነ ኢትዮጵያውያን ውጉዝ ከማሪዎስ ሁን እንጦርጦት ያወርድ ኦባማዬን ለቀቅ እያሉ የዘመኑን ኢሜይል መልእክት አሽጎድጉደውብኛል። ሞኝ መካሪውን ባለጌ አክባሪውን አይወድም የተባለውን ያስታውሰኛል። ህዝብ የራሱን ሀገር መጠበቅ አለበት ተብሏል። ማንም ሀገር ለሌላው ጥቅም ሲል መስዋዕትነትን አይከፍልም። ጣልቃ ከገባም ለራሱ ብሔራዊ ጥቅም ብቻ ነው። ሁለተኛ ዓለም ጦርነት ጊዜ የእንግሊዝ ወታደሮች አጼውን ይዘው ኢትዮጵያ የገቡት ኢትዮጵያን ለመጥቀም እንዳልነበር ሳይውል ሳያድር ሀገራችንን ሊቆጣጠሩ ሲጥሩ የታየ ጉዳይ ነው። የታንዛኒያ ወታደሮች ዩጋንዳን ወረው ጨቋኙን ኢዲ አሚንን ሲያባረሩ የራሳቸውን ጥቅም አስጠባቂ ኦቦቴን መልሰው ከስልጣን ማስቀመጣቸውና ዩጋንዳንም መበዝበዛቸው ይታወቃል። ኦቦቴ ከአሚን ባልተናነሰ የዩጋንዳን ህዝብ ፈጅቷል። አሜሪካኖች በቪየትናም ትናንትና በኢራቅና አፍጋኒስታን ዛሬ ለሀገሬው አስበው እየሞቱለት ነው የሚሉ ካሉ መቼም ሳይጨፈኑ ሊሞኙ የቆረጡ ብቻ ናቸው። ወያኔም ሶማሊያን የወረረው ለሶማሊያ ህዝብ ጥቅም ቀርቶ ለኢትዮጵያም ህዝብ ጥቅም አልነበረም። ያደረሰውንም ጥፋት ዓለም ታዝቧል። ባጭሩ ባለቤቱ ያቀለለውን አሞሌ እንዲሉ ህዝብ ለገዛ ሀገሩ ሊሰዋ ካልተነሳ ማንም ሀገሩን ነፃ አያወጣለትም። ይህን መሰረታዊ ሀቅ መረዳት ያቃታቸው ዜጎች ግን ነጋ ጠባ ባዕዳን እንዲያውም አንዳንዶቹ የኢትዮጵያ ጠላቶች የሆኑትን ሲማጠኑና እርዱም ብለው ሲወተውቱ ይደመጣሉ። በአሜሪካ ጥቁር ሰው ፕሬዝዳንት ብሎ መመረጡ ታሪካዊ መሆኑ እንዳለ ሆኖ ግለሰቡ አሜሪካዊ እንጂ ሌላ ባለመሆኑ የተመረጠው የአሜሪካንን ጥቅም በቅድሚያ ለማስጠበቅ ነው። በምርጫ ወቅት ተወዳዳሪዎች ከሰማይ ዳቦ እናወርዳለን ማለታቸው የሚጠበቅ ቢሆንም አዲስ የፖለቲካ መስመር እንቀይሳለን የሚለው አፍሪካን በተመለከተ አሮጌውን ፖለቲካ አዲስ ብሎ ሰይሞ መቀጠል መሆኑን በቢል ክሊንተንም ጊዜ ያየነው ነው። የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በአሁኑ ጊዜ በአፍሪካ የምታደርገውም ጉብኝት ይህንኑ ያሳያል። በሙስና የተጨማለቁትን የኮንጎውን ካቢላ፣ የአንጎላውን ዶስ ሳንቶስ፣ የኬንያውን ኪባኪና ናይጄሪያን የምትጎበኘው መስመር ለውጡ የህዝብን መብት አክብሩ ብሎ ለመከራከር ሳይሆን በተለይ ሀብታም ከሆኑት ሀገሮች ኮንጎ፣ ናይጄሪያ፣ አንጎላ ጋር የንግድ ግንኙነት ለማጠናከር ነው። አሜሪካ 26% የዘይት ፍጆታዋን የምታመጣው ከአፍሪካ ነው። ወርቅ፣ አልማዝ፣ ዩራኒየም፣ ኮልታን፣ ቡና፣ ካካዎ ወዘተ የሚጫነው ከአፍሪካ ነው። በመሆኑም ከኢኳቶሪያል ጊኒ እስከ አንጎላና ኮንጎ ያሉትን አምባገነኖች እሽሩሩ ማለቷ ቀጣይ ነው። አሜሪካ ራሷ የኮንጎን ማዕድን ውጤት በመፈለጓ ነው የምስራቅ ኮንጎ ህዝብ መከራ ተባብሶ ከመቶ ሺህ ያላነሱ ሴቶች የተደፈሩትና ከአምስት ሚሊዮን ያላነሱ የኮንጎ ተወላጆች ያለቁት። ክሊንተን የተቃቀፈችው መሪ ካቢላ ወታደሮች የግፍ የዚህ ግፍ ዋነኛ ተጠያቂ መሆናቸው ለማንም ስውር አይደለም። መለስም አሜሪካ ባዘዘው ይጣዳልና ከፈረፋሪው ድጋፍ ይቋደሳል። የኦባማው ባለስልጣን ጆኒ ካርሰን ይህን ግብዝ አረመኔ ለኢትዮጵያ ዴሞክራሲን ያመጣ ብሎ ማወደሱ በባዶ አይደለም። የአንድ ሀገር ህዝብ ጎንበስ አንገት ደፋን ትቶ እምቢኝና አመፅን አስቀድሞ መገኘት ግዴታው ነው። አምላክ ይጠብቃቸው ብሎ በጎችን ደጃ አያሳድሩም። ከተበሉ ጥፋቱ የባለቤቱ ነው። ሀገርም በወሮ በላዎችና ገንጣዎች ስትቦጫጨቅ ከንፈርን እየመጠጡ ወይም የባዕድ ነጻ አውጪ እየጠበቁ መቀመጥ ደግሞ ከስህተትም በላይ ኃጢአት ቢባል ማጋነን አይሆንም። የህዝብን መብት እናስከብራለን፣ ሀገሪቷንም እንጠብቃለን ብለው የተነሱ የፖለቲካ ድርጅቶችም የሀገራቸው የአካባቢውና የዓለም አቀፉ ሁኔታ ባዕዳ ሆኖባቸው ከምስጢረ ስላሴ በባሰ ረቆባቸው ወዳጅና ጠላትን መለየት ተስኗቸው ነጋ ጠባ ድርሳነ ኦባማን ቢያነበንቡ ብሩህ ቀን መቼም የሚመጣ አይሆንም። ተጨባጭ ሁኔታ በሚገባ ሊረዱ ከቻሉም ከሚከተሉት የትግል ግብ አንፃር ምን መደረግ አለበት? ከማን ጋር ማበር መተባበር ግድ ይሆናል ለሚሉት ጥያቄዎች ትክክለኛ መልስን መስጠት ይችላሉ። ስለዚህም ከባዳን በፖለቲካው መስክ ድጋፍ ለማግኘት መጣርና ሁሉንም ግዳጅና ትራለነሱ አፋልፎ ሰጥቶ ንጣነትን ከአሜሪካና ሌላ ቦታ መጠበቅ የተለያየ ጉዳይ መሆኑን ሊገነዘቡ ይችላሉ ማለት ነው። ሞኛ ሞራ ያባቱ ዋሻ ይጣፋል እንደተባለው የሀገር ጠላት ተረስቶ ወዳጅ የሚባልበት ሁኔታም ያከትማል ማለት ነው። ለዚህም ነው ኦባማዬ ኦባማዬ በልኩና በቦታው በዚያው ሰውዬ ባለበት ሆኖ የኢትዮጵያን ህልውናና ተቀን በተመለከተ ግን ከኢትዮጵያ ህዝብ ሌላ ለሀገሩ የሚቆረቆር አለመኖሩን በጊዜ መረዳት የሚያስፈልገው። ለኢትዮጵያ መስዋዕት ያለባቸው ኢትዮጵያውያን ናቸው እንጂ አሜሪካ እድሜ ለኦባማ መጥቶ ይሞትልናል ብሎ መጠበቁ ኢትዮጵያዊ ተባይም ታሪክም አይደለም። የሙሶሎኒ ፋሽስት ጦር ሀገራችንን ሲወር አርበኞች ጦር ጋሻ አልቬን ሞዘር ሀገር ፍቅራቸውን ይዘው ተነሱ እንጂ ያውም በጊዜ ያልመጣን የባዕድ እርዳታ አልጠበቁም። ጣሊያን ኢትዮጵያን ሲወር ምዕራብ ሀገሮች ደግፈውታል። ህዝብ በትግሉ ሀገሩን ሊያስከብር ከተነሳና በመስዋዕትነቱ መቁረጡን ካስተጋባ አዳማጭና ረጅም ሊያገኝ ይችላል። ካንጀት ካለቀሱ እንባ አይገድም ደፋርና ጢስ መውጫ ያጣም ሲባል እንደነበረው ሁሉ ህዝብ ቆርጦ ከተነሳ ለሀገሩ ስርየት መፍትሄን ያገኛል። ይህ እውን ይሆን ዘንድ መስዋዕትነትን መድፈርና መክፈል የግድ ነው። ዛሬ ታሪክን እንደ ተካራም መኪና ነጂ የሚገጩና የሚጨርፈልቁ በስተዋል። የሀገራቸውን ታሪክ ማወቅ ሲገባቸው አሉባልታና ክለታን የሚያቅፉና የሚነዙ ጥቂቶች አይደሉም። የታሪክ መምህር ነን ባዮችም ከዚሁ ጥፋት ነፃ ሆነው መገኘት አልተቻላቸውም። ለምሳሌ በቅርቡ አንድ አወቅኩ ባይ ሲጽፍ የህዝብ የካቲት አብዮት መንግስቱን ለስልጣን አበቃው ብሎ የሌባውን ወንጀል በህዝብና በአብዮቱ ላይ ይጭናል። ያ አረመኔ ስርዓት በህዝብ ላይ ያወረደውን ሽብርና ፍጅትም ሸፋፍ ነው ትዝታቸውን ዛሬም ወንጀላቸውን በመከላከል ሞልተው በመጽሐፍ መልክ በሚያቀርቡ ብቅ ብቅ ብለዋል። በዛሬው ዋና ጠላት ላይ ትኩረት ይደረግ መባሉን በሞኝነት የወሰዱ እነዚህ በሀገር ውስጥና በአድ ሀገር ያሉ በደም የታጠቡ ሽብርተኞችና ወንጀለኞችን ትኩረት ሰጥቶ መታገልና ማጋለጥ አስፈላጊ እየሆነም መጥቷል። ይህ ታሪክን የመበረዙ ጥቃት ለሀገርና ለወገን የተሰዉትን በማስቸልቸል ላይ የተመሰረተ በመሆኑ የትግልም ሆነ የፖለቲካ ይዘቱ ጨቂቶ ሀቀኛ ገጽታው የሚታይ አልሆነም። ሀገር ማዳኑ ተጋድሎ መስዋዕትነትን ይጠይቃል። አባ ገብረ መድህንን ሳይሆን አቡነ ጴጥሮስን፣ ክህደቱን ሳይሆን እነ ውብሸት ረታን፣ ምህረት ጠያቂውን ሳይሆን እነ ተስፋዬ ደበሳይን፣ ተካልኝና ሙሉጌታ ዜናን፣ ዳሮና ጽጌን ይፈልጋል። ለሀገር መሞት ህይወት፣ ዳግም ትንሣኤ ልደት የሚሉትን ይሻል። ኦባማ አድነን ባዮችን ሳይሆን ፋኖ ተሰማራ በዱር በገደሉ ትግሉ እንዲጎመራ የሚሉ ጀግኖች የታሉ ይላል። የፖለቲካና የተቃውሞ ይዘቱ ጎርንቶ ተገኝቷልና ዛሬ ካለው ስርዓት ዋነኛ ተጠቃሚዎች የስርዓቱን ውድቀት ፈላጊዎች መስለው መገኘታቸው እየታየ ነው። ከንቱ በተለጣፊና በተቃዋሚ ድርጅት መካከል ያለው መሰረታዊ ልዩነት ከተበተበተ መጨረሻው ከቶም አያምርም። ህዝብም በተለይም ከተሜው ንዑስ ከበርቴውና በየባዕድ ሀገሩ ያለው ይህም ልዩነት መረዳት አቅቶት ለፎከረ ሁሉ ካጨበጨበ ገንዘቡን ከለገሰ የትናንት ጸረ ህዝቦች ዛሬ ታጋይ ተቃዋሚ ነን ሲሉት ንስሐ ይቅደም ካላለ ከመቅጽበት የትናንት ወያኔን የዛሬ አርበኛ ማለት ካልተወ በራሱ ላይ መከራን በማምጣት ቢከሰስ ቢወቀስ ሊቀበል ይገባዋል። ህዝብ እንደ ወያኔ ባለ ሁለት ጉድጓድ አይጥ አይደለምና ላለችው አንዲት ሀገር ህይወቱን ሊለግስ ሲነሳ በደንባራ በቅሎዎች ሊመራ አይገባውም። ፀሐዩ ንጉስ ጌቶች ለወል ራስ ደጃዝማች ብሎ ከመሬት መደፋቱ ዛሬ ዶክተር ፕሮፌሰር ኢንጂነር ዳኛ ጠበቃ በሚል ተተክቶ ራስን በጭፍን ለግለሰቦችና በትግል ተፈትነው ወኔያቸውንና ቁርጠኝነታቸውን ላላስመሰከሩ የመገዛት ባህል መወገድ አለበት። የዲሞክራሲ ትግል አፍአዊ ዘመቻ ሳይሆን በትግሉም በራሱ ይዘትና አካሄድ ለውጥን ያዘለ መሆን አለበት። ለለውጥ ቆመናል እያሉ ስገዱልኝ ማለት ትምክህት ጥበት ማንጸባረቅ ለፍጓደሩን ህዝብና ሴቶችን መናቅ ዘረኝነት ወዘተን ማስፋፋት የሚፈቀድ ሊሆን አይችልም። የድርጅትም ድክመት ተንካሬ በእብድሁድ ባንዳዳራሽ በተበሰበው ሰው ቁጥር የሚተመን አይደለም። በመቅመቅ ጊዜ እንኳን ሰው ወፉን ወፉ ለውጥን ሲያዘም ከመድረክ ወጥቶ መሪ መሆን ከባድ አይደለም። እንዲያውም ላፈጮልዮች የሚያመች መሆኑን ከፈረንሳይ አብዮት ጀምሮ በሻለቃ መንግስቱም ታይቷል። የድርጅት ተንካሬ የሚገመተው ባለው መዋቅር ዝግጅት ሙያተኛ አሰራር ዲሲፕሊንና ጽናት ነው። እነዚህን ያጣ ድርጅት ዛሬ ቢገን ነገ ሁኔታው ሲጠጥር ይላላ ነውና ይፈርሳል ይበታተናል። በጨለማው ጊዜ ክብሪት መጫር ነው ዋናው። ሲደይን ከጨለማው አልፎ ኮከብን ማየቱና መጽናቱ ይህን አጥቅቶ ለድርጅቶች መፈራረቅና መፈረካከስ ሌላ አልባሌ ምክንያቶችን መፈለግ በራስ ላይ ቀቢጸ ተስፋን ማስፈን ነው። የሆነ ድርጅትንም ብቸኛ መሪ ብሎ ማወደስ ለሁሉንም የጋራ ጥረትና ትብብር ከመሻት ይልቅ የሌሎችን መፍረስ በመፈለግ ክፍፍልን ማስፈንም እንጂ ጎጂ መሆኑ እየታየ ነው። ከፖለቲካ እስረኛ አንጻር እንኳ ከእገሌና እገሊት ውጪ ሌሎቹ ይደኑ ይስተቃዩ ብለው ስማቸውን የማያነሱ ንቁነን ባዮች ጥቂት አይደሉም። እኛን ብቻ ደግፉ እንጂ ባጭር ጊዜ ድል ባለቤት እናደርጋችኋለን ብለው ስለ ገፈርሳ ደፈጣ ያወሱንና ዛሬም በየወረቀቱ የወያኔ ወታደር የሚገሉና የሚማርኩልንን አላጣንም። ውጤቱ ባዶ ሆነ እንጂ ደግመን ደጋግመን የህዝብን ጎራ ድክመት መመርመርና በድፍረት ድክመቶችን አውቆ መፍትሄ መሻቱ ዋና ስራችን ሊሆን የሚገባው ነው። የህዝብ ጠላት ማን ለመሆኑ ህዝብ ምንም ብዥታ የለውም እናም ነው። ስለ ወያኔ ጸረ ኢትዮጵያዊነት ነጋ ጠባ መለፈፉ ፋይዳ የለውም። ዜናነቱ ካከተመ አመታት አልፈዋል። ዋናው ጉዳይ የወያኔ አገዛዝ መወገዱ ነው። ይህ ደግሞ የማይሆነው ወያኔ ጠንካራ ሆኖ ሳይሆን ተቃዋሚዎቹ ደካማ መሆናቸው ህዝብ በበቂ ባለመደራጀቱና ትግሉ ባለመጠናከሩ የተነሳ ነው። ለዚህም ነው የላላውን መወጠር ላይ ሁሉም ትኩረት በመስጠት እንደ ጓያ የሚያሽመደምዱንን በነቂስ እያወጣን እናርም እናስወግድ የምንለው። ሰዎችን ያውም በመከራ በበቂ ሳይፈተሉ ጣዖት ደረጃ አናድርሳቸው። ወሬ ታሰረው ማንዴላ አንበል ያልነውም ከዚሁ በመነሳት ነበር። ይህን መገንዘብ ያቃታቸው ግን ገንቢ ጥቆማን በስድብና ዘለፋ ደረጃ ወስደው አቅም ጠፍቶ እንጂ በክብረ ነክ ሊሆን እጅሉን ቃጥተዋል። ለነገሩ የሀገር አራያዎች ሞልተው ባዕዳንን ፍለጋ ምን አስፈለገ? ስንት ዓመት በእስር የማቀቁ ጀግኖች የሉንም? እና በራሽ ጠፍተው ነው በርማ ድረስ አምሳያ ፍለጋ ጉዞ ያስፈለገው? ከዚህ ባሻገር ወዳጅን ማስፋት ማበርከት በሚል እባብን ወደ ጉያ ማስገባቱ ጅልነት ከመሆኑ ሌላ ህዝብና ሀገርን የሚጎዳ ነው ብለን አሳስበናል። ወዳጅን ማን ጠልቶ ግን ተደናግሮ ጠላትን ወዳጅ ብሎ ማቀፉ ለሞት የሚዳርግ ሆኖብን ነው። እየተንገዳገደ ያለውን አገዛዝ በሌላ መንገድ እስትንፋስ ሊሰጡት የተነሱና የፖለቲካ ምርጫቸው ያው ያገዛዙ የሆኑ ክፍሎችን ወዳጅ ብሎ ማቀፉ ብልህነት ሳይሆን አንገትን ለአራጅ ማመቻቸት ነው። በሬ ለአራጁ ስልጡን ፖለቲካ ራስን ማጥፋት ሆኖ የተገኘው ለዚህም ነው። ፖለቲካ ብለው ኃላፊነት የጎደለው ትንተና እያቀረቡ ያስመሳይ ጠንቋይ ክታብ መፍትሄ የሚያቀርቡትም ትግሉን እያዳከሙት ነው። የወያኔ አገዛዝ ተቃዋሚ ነን ያሉትን ማደናቀፉ የሚጠበቅ ነው። ጠልፎ ሊጥላቸው መቃጣቱ ለህልውናው አስፈላጊ ነው። በዚህ ላይ ማማረሩ መፍትሄ አያመጣም። ዋናው ድክመት ውስጣዊ ነው። ለጠላፊ መመቻቸቱ ነው ጥፋት። ድርጅቶች ራሳቸውን ከጥቃት ሊከላከሉ አልቻሉም። ድክመቶችን አውጥቶ መፍትሄ መሻት ተገቢ ቢሆንም ገበናን በአደባባይ አስተቶ ለጠላት ራስን ሰለባ ማድረግ ደግሞ ትግልን የሚጎዳ መጃጃል ነው። በወንድሜ ግንባር ደም አልይበቱ የከርሞ ወሬ ሆኖ ቀርቶ ሲያዛዝነን፣ ሚስትር የባቀላ ወፍጮ አይደለም የተባለው ደግሞ ተዘንግቶ የድርጅቶች ውስጣዊ ይዘትና ችግር በየራዲዮው በወያኔ ጋዜጦች የሚተላለፍ ሆኗል። በአሁኑ ጊዜ በመግለጫና በድረገጽ ፋልቶ ከኃላፊነት አልባ በሆኑ ግለሰቦች አማካይነት የድርጅቶች ገበና ተሰጥቶ ወያኔ እያገላበጠው ነው። የወያኔ ድረገጽ የሆነው አንዱና አዲስ አበባ የሚታተም ሌላ የነሱ ጋዜጣ በተደጋጋሚ የአንድ ድርጅትን አሳፋሪ ንትርክና መግለጫ እያተሙ በመዋረቅ ላይ ናቸው። ሌሎች ደግሞ ተቃዋሚን ደገፍን ብለው ተቃዋሚን ሲሰድቡ፣ መሪዎችን ሲዘልፉና ክፍፍልን በማስፋፋት ወያኔን ወደዱም ጠሉም ሲጠቅሙ እየታዩ ናቸው። ግርግር ለሌባ ያመቻል ነውና የወያኔ ሰርጎ ገቦች አመችና መርቄ ክስተትን አግኝተው አፍራሽ ተልእኳቸውን እያካሄዱ ናቸው። ጥፋቱ የማን? የወያኔ ሳይሆን የድርጅቶች የራሳቸው የራሳችን ነው። ይህ መታወቅና መታመን አለበት። ቅራኔን አያያዝም አልቻሉም ብለው የቀድሞዎቹን የሚወቅሱ ዛሬ ራሳቸው ችግራቸውን በውስጣቸው ባግባብ ይዘው በመፍታት ፈንታ የጠላትን ልብ በደስታ በሚሞላ መንገድ በየአደባባዩ እየተወነጃጀሉ ይሰነጣጠቃሉ። ማን ተጠያቂ? የድርጅትን ምስጢር መያዝ መቻል መጀመሪያ ነው። ለህልውና ወሳኝ ጉዳይ። በርካታ በባዕድ ያሉ መጤ ፖለቲከኞች ጥራዝ ነጠቅነትን አብለዋልና ያሉበት ሀገር የፖለቲካ አየር በኢትዮጵያም የሚነፍስ ይመስላቸዋል። የኢትዮጵያ አየር መከራና ሰቆቃን፣ ላብና ደምን፣ ግፍና ስቃይን የሚከረፋ መሆኑ ማወቅ ተስናቸዋል። ህዝብ ይላሉ እንጂ የህዝብ ብሶት ለነሱ ባዳ ነው። ከብዙሃኑ አንጻር ሲታዩም የደላቸው ሀብታሞች መሆናቸው መጠቀሱ አግባብነት ያለው ነው። በባዕድ ሀገር ያለው ነጻነት በሀገር ያለ ይመስል ግልጽነት በሚል መርህ የድርጅትን ሚስጥር በየአደባባይ ሲያሰጡ ወያኔ ተጠቃሚ ይሆናል። ግልጽነት ብለው ባመጡት ግልበኝነት ጮሌው ወያኔ ሳሩን ያጭዳል፣ አበባውን ዜጋ ይቀጥፋል፣ ያፍናል፣ ያጠቃል። የድርጅቶች እቅዶች በእንጭጩ የሚቀጩበት አንዱ ዋናው ምክንያት ይህ ነው፣ ሚስጥር ሊጠበቅ ባለመቻሉ። የሀገራችን ትግል በባዕድ ሀገር መድረኮች እና ስብሰባዎች በድረገጾች ደረጃ ተወስኖ የሚካሄድ ቢሆን ኖሮ ሚስጥር የሚለው መጥበቁ ባላስፈለገ ነበር። ትግላችን ግን በሀገር ቤት ከሆነ መሆንም አለበትና በሀገራችን ያለው አገዛዝ ደግሞ አፋኝና ጨፍጫፊ ነውና ሚስጥር አልባ ትግል ከንቱ ከመሆኑ አልፎ ሊታገሉ የሚጥሩትን ያስጠቃል፣ ያስገድላል። እነገሌን አደናግረን እንጠቀምባቸውን የይፋ ውይይት እነገሌ ራሳቸው እየተሙት ነው። ያሳዝናል ወይስ ያስገምታል? ትግልም ሲባል በተደጋጋሚ እንዳልነው አገዛዙ በሚከፍተው በር ገርበብ ብሏል ብሎ ዘው ብሎ ከወጥመድ መግባት ሳይሆን አገዛዙን በሚያስጨንቅና በሚያሸብር ደረጃ ትግልን ማካሄድ ነው። በኑሮ ውድነት ዙሪያ በደቡብ አፍሪካ በሰሞኑ የተካሄደው ትግልና አድማ የቅርብ ምሳሌ ነው። የኛዎቹ የኑሮ ውድነት ሳይነካቸው ቪላ ሲገነቡ ሲገዙ ማየት ተገደናል። ለዚህም ነው ህዝብ የራሱን ፍሬት በራሱ ለማስፈን ህዝብ ቢጭኑት አህያ ቢወጡበት ፈረስ ሆኖ መገኘት ማቆም ያለበት። ለጭቆናና በደል ቻይነትና ትዕግስት የሰው ልጅ ሰብእና ይጻረራል። ለዚህም ነው ህዝብ ጠላቱን ማወቅ ብቻ ሳይሆን ባለው አቅምና ችሎታም ጠላቱን ማቸነፍ እንደሚችል እምነት እንዲኖረው ማድረግ የሚገባው። ጠላትን መጥላት ብቻ አይበቃም፣ ጥላቻን መሰረት አድርጎ ታግሎ ማስወገድ ያስፈልጋል። ምን አቅም አለን ሮሮ ስህተት ነው። ኃይል የህዝብ ነው የሚለው ባዶ መፈክር አይደለም። ህዝብ በተደራጀ መልክ አገዛዙን ማሽመድመድ ይችላል። በቅርቡ አንድ ተቃዋሚ በሉኝ ባይ የወያኔ አገዛዝ አባል የነበረ ግለሰብ የኢትዮጵያን ጦር አትከፋፍሉ ብሎ ሊያስጠነቅቅና ሊመክር ሲሞክር ተደምጧል። በዚህም ሰልፉ ከማን ጋር መሆኑን ዳግም አረጋግጧል። በተገላቢጦች ነው ህቁ ህዝብ ድልን ይቀዳይ ዘንድ ወይም ለማሸነፍ የወያኔን ጦርና ያፈና ኃይል መከፋፈልና አቅመ ቢስ ማድረግ ያስፈልገዋል። ወታደሮችና መኮንኖች ለወያኔ መታዘዝን ትተው ከህዝብ ጎን እንዲሰለፉ እንዲያምፁ መቀስቀስም ግዳጅ ነው። የወያኔ ጸረ ኢትዮጵያ አገዛዝ በስልጣን ያለው በአፈና ኃይሉ ጦር በመጠቀም ነውና ይህን መመኪያውን መከፋፈልና ማዳከም የትግላችን ዋና ስራ ነው። ወያኔው አጉል ተቃዋሚ በመሰረቱ የወያኔ ስርዓት እንዲቀጥል ፈላጊ ነውና ጦሩን አትከፋፍሉት የሚል መሰሪ ጥሪውን ለሀገር ያሰበ መስሎ አስደምጧል። የሐሳዊ መቲ መፈክሮች ብዙ ናቸው። ነቅተን ሐቀኛውን ከአደናጋሪው መለየት መቻል አለብን። በትግል ለተሰማራ ወይም ሊሰማራ ለቆረጠ ህዝብ ከፊቱ ጽልመት የሆነ አረመኔ ጠላት ለተደገደገበት ህዝብ ከግቡ ለመድረስ ሲነሳ አንዱ ትጥቁ ታሪኩ ነው። በደም የተገበየውን ታሪክና ቅርስ የራሱ ማድረግ አለበት። ታሪኩን ማስከበር ይገባዋል። የኢትዮጵያ ጠላቶች በሞላ በቅድሚያ ሩምታቸውን የሰደዱት በሀገራችን ታሪክ ላይ ነው። የዚህን ሐቅነት ከሙሶሎኒ ግራዚያኒ ጊዜ እስከ ወያኔ ጠባቦች ዘመቻ ያየነው ነው። ታሪክን ባንድነት ማጠናከሪያና መሰረትነት መጨበጥ ማስከበር ከተቻለ የህዝብ የጋራ ትግል እውን ይሆናል። ከጥንት ጀምሮ እስከ ቅርብ ጊዜ ድረስ ደግሞ ስንቱ ጀግና ህይወቱን የለገሰበት የለገሰችበት መራራ ትግል ተካሂዷል። ብዙ ተመክሮ ተገብይቷል። ይህን ሰፊ ተመክሮ የሚያክቸለችሉ ህዝብን ቅርስ ያፈጡታል፣ ትጥቅ አልባ ያደርጉታል። ከድልም ከሽንፈትም ከድክመትም ጥንካሬም እንዳይማር አድርገው እና አውረው ለአረመኔ ጠላት እርቃኑን አጋልጠው ይሰጡታል። ለዚህም ነው በበኩላችን የታሪክ ቅርስና ቅን በተመለከተ ከሐሰት ነጋዴዎች ጋር ግብ ግብ የገለጽ ይቀጥል ነው። የተሰዋው ትውልድ ቅርስ ለሚታገለው የዛሬ ትውልድ ትጥቁ ነው። የአሁን ወቅት በርካታ ፖለቲከኞች የሀገራቸውን ሳይሆን የባዕዱን ታሪክና ቅርስ ያውቃሉ። ትናንት የተካሄደውን ትግል በተመለከተ ያላቸው ግንዛቤ ገለባ ነው። በመሆኑም የወያኔን መሰረታዊ ይዘት በተመለከተ ወያኔን ከወልደቱ ጀምሮ በመታገል የተከፈለውን ዋጋ ማን ኢትዮጵያን ሲያደማ እንደነበር ወዘተ የሚያውቁት የለም ማለት ይቻላል። የድርጅት ሰፊ ተመክሮ እያለ የትናንቱን ስህተት ይደግማሉ። አስመሳዩና በተለምዶ አነጋገር የመንደሩን አውደልዳይ በቆራጥ መሪነት ይወስዳሉ። መራራው ትግል ምሬቱ ምን ላይ መሆኑን አያውቁም፣ ለማወቅም አይፈልጉም። ለማወቅ ከመጣር በፊት አውቀናል ብሎ ሰበካ መጀመሩን ይመርጣሉና የተባ ምላሳቸው ብረት መጨበጥን ይተካል። ባጭሩ ስለ ትግል የማያውቁ የትግል ቅኔ ሊያስረዱን ቦታ ይይዛሉ። ይህ መቆም አለበት። ይህን ስንል ደግሞ ያው እንደተለመደው እኛ ብቻ አዋቂ ብለው ተሰይመው ሰደቡን የሚሉ አይጠፉም። ይህ ድምዳሜ ስህተት ነው። ገንቢ ሂስና ጠቃሚ ጥቆማ የሚያቀርብ ወዳጅ እንጂ ጠላት አይደለም። አማርኛነቱ አጠያቂ ቢሆንም በእውነት ከሀገር አንታገል ካል መማማር አለብን። ሁሉም የሚያውቀውንና ተመክሮውን ማስተላለፍ አለበት። የዚያ ቆራጥ ትውልድ ተመክሮ በሆነ ምክንያት የሚጎመዝዛቸው ካሉ በቅርቡ ከ1997 ዓመተ ምህረት ምርጫና ትግል እንኳን ብዙ ተመክሮ በመገብየት ዳግም ከመሰል ስህተት ሊርቁ ይችላሉ። ለቀጣዩ ትግል ምን መንገድ በእነማን መሪነት ለሚለውም አሁን እየተሰጠ ካለው መልስ የተሻለና የተስተካከለ መልስ መስጠት ይቻላቸዋል። አለበለዚያ ስህተት እየተደጋገመ ግርግሩ እየደመቀ አስመሳዮች መድረክ እየነጠቁ ወዳጅ ያልሆነው እየታቀፈ ድርጅቶቹም በአደባባይ ራሳቸውን እያቀለሉ እየተነካከሱ በስጭትና ቀቢጠ ተስፋ ይሰፍናል። መክፈልት ሲሉ መክሰብት ጠላቶቻችንም ይፈነድቃሉ። ለዚህም ነው ሰነፍ ቢመክሩት ውሃ ቢወቅቱት ከመባል ያድነን ማለት የተገደድ ነው። ጠቅላላ ዝግጅታችን በዚሁ ይጠናቀቃል። ይህንኑ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና ሁኑ።